ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ ክቡራን አድማጮቻችን፣ እያላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ወገኖች ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እያልን የዛሬውን ዝግጅታችንን እንጀምራለን። በዛሬው ዝግጅታችን ተከታታዩን የሁለተኛ ቆሮንቶስ መጽሐፍ ጥናታችንን ይዘላችሁ ቀርበናል። እግዚአብሔር በብዙ ባለ ጠግነቱ ቀርቦ ደርሶ እያንዳንዳችንን እንደሚያስተምረንና ከጸባዖቱ ደግሞ ጸጋውን እንደሚያበዛልን ለሕይወት ዘመናችን የሚተርፈውን በረከቱንም እንደሚያፈስልን እምነታችን ነው። እግዚአብሔር ይክበር ይመስገን። ልጁን ጌታ ኢየሱስ ክርስቶስን መድኃኒት አድርጎ ሰጥቶናል። የክብር አምላክ እርሱ ነው። የክብር አምላክ ማን ነው ብሎ ሰው ቢጠይቃችሁ ማንን ልትሉ ነው? በዚህ ዓለም ላይ ወገኖቼ እንደ አምላክነታቸው የሚመለኩ በእጅ የተሰሩ ብዙ ቁሳቁሶች አሉ። ዛሬ ስማቸውን አልጠቅስም። ብዙዎች ወገኖቻችን አይኖቻቸው ታውሮ የሚያመልኩት ነገር ዛሬ ስንት አለ። ሰው ዛሬ በገንዘቡ ያመልካል። ተረዳችሁኝ? ሰው ዛሬ ገንዘቡን አምላክ ያደርጋል። ውበቱን አምላክ ያደርጋል። ይዞታውን አምላክ ያደርጋል። በወንዝ ያመልካል። በጨረቃ ያመልካል። በእንጨት ያመልካል። እንደ እግዚአብሔር አምላክ ያለ ማንም አምላክ የለም። ሰናይት እስቲ ንገሪን ማን ነው? አይደለም እንዴ ወዳጆቼ? አዎ፣ ብርቱ ኃያል ጻድቅ አምላክ ያለና የሚኖር እንደ እግዚአብሔር ያለ ማንም የለም። አሁንም ወደፊትም ቢሆን እርሱ ዘመናትንና ጊዜያትን ሽሮ ለብቻው ይኖራል። ዙፋኑን የሚነቀንቅ ወንበሩንም የሚቀማ ማንም የለም። እኔና እናንተ ዛሬ በእውቀታችንና ባለን ችሎታ ተመክተን ምርጫ ውስጥ ገብተን እንወዳደር ብንል እንኳን ከእግዚአብሔር እኩል ይቅርና እዚያችም እንኳ መድረስ አንችልም። ዛሬ ከእግዚአብሔር ጋር የተወዳደረ ማንን ሰምታችሁ ታውቃላችሁ? እግዚአብሔር በየአራት ዓመቱ እግዚአብሔር በየአምስት ዓመቱ የሚመረጥ አምላክ አይደለም። እርሱ ለዘመናት ጸንቶ የሚኖር አምላክ ነው። እንደ እግዚአብሔር ያለ ማን ነው? እስቲ ሰናይት ንገሪና እንደገና እግዚአብሔር አው እግዚአብሔር አይደለም እንዴ? ጻድቅ አምላክ እግዚአብሔር ነው። ብርቱ አምላክ እግዚአብሔር ነው። ለዘላለም ጸንቶ የሚኖር እግዚአብሔር ነው። ጊዜና ወራት ማያልፉበት ሌትናም ቀን የሌለው ብቻውን ለዘላለም የሚኖር እርሱ ብቻ ነው። እግዚአብሔር ይክበር ይመስገን። እስቲ ወደ ጸሎታችን እናምራ። ሰናይትን እግዚአብሔር ይባርካት ማለታችንንም ደግሞ ባንረሳ ጥሩ ነው። በዝማሪ አገልግላናለችና እግዚአብሔር እረኛችን የምታሳጣንም የሌለ በለመለመ መስክ የምትመራን በረፍቱ ሀዘንድ የምትመራን በጽድቅ መንገድም የምትመራን እኛ ልጆች በሞት ጥላ መካከል እንኳን ብንሄድ ብንራመድ አንተ ስለምትመራን ክፉን አንፈራም። ብትርህና ምርኩዝ ያጽናኑኛል ብሏል ባሪያህ ዳዊትና በፊታችን ዳዊት እንደ ተናገረው ገበታን አዘጋጅተልናል። በጠላቶቻችን ፊት ለፊት ራሳችንን በዘይት ቀብተሃል። ጽዋችን የተትረፈረፈ ነው። ቸርነትህና ምህረት እግዚአብሔር አምላካችን ሆይ በሕይወታችን ዘመን ሁሉ ይከተሉናል። እኛም ደግሞ በቤትህ ለምልመን እንኖራለን። ስለዚህም ደግሞ እግዚአብሔር አምላካችን ሆይ ከናፍርቶቻችንን ከፍተን ቅዱሱን ስምህን እንጠራለን። ክብር ተመስገን። አቤቱ አባታችን ሆይ ቤተሰቦቻችንን፣ ጎረቤቶቻችንን፣ አገራችንን፣ መሪዎቻችንን በሰላም ስለጠበክና ስለምትጠብቅ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በሕይወት ዘመናችን በቀረችን ሁሉ በማስተዋል በአንተ ጥበብ መራመድ እንድንችል እርዳን። እግዚአብሔር አባታችን ሆይ በዚህች ምሽት ደግሞ ከቃል ታምራትን ማየት እንድንችል የእምነት ዓይኖቻችንን ክፈትልን። በሰማነው እውነት ደግሞ መኖር እንድንችል መመላለስ እንድንችል ለሌሎች ብርሃን እንድንሆን ለሌሎች ምሳሌዎች እንድንሆን አቤቱ አምላካችን ሆይ አንተ ቀራርጸን ደግፈን አንተ ካልደገፍከን እንወድቃለንና እግዚአብሔር ሆይ ጠላት ዲያብሎስ በዚህች ሰዓት ሐሳባችንን ሊበትል ቢቋምጥ ቢሻ በኢየሱስ ክርስቶስ ስም እንቃወማለን። እግዚአብሔር ሆይ ስለዚህ ታላቅነት ክብር ተመስገን። ይህንን ምሽት ደግሞ አንተ ባርክልን። በውድ ልጄ ባከበርከውና ባጸደቅከው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮቻችን በትላንትናው ምሽት ክፍለ ጊዜ ጥናታችን የጳውሎስ የሐዋርያነት ሥልጣን እውነተኛነትን በተመለከተ አንዳንድ ሐሳቦችን አንስተን ስንነጋገር ነበር። ወደ መጨረሻ ላይ ደግሞ መንፈሳዊ ውጊያ ውስጥ ከሆነን መንፈሳዊ ጠላት አለን ማለታችን ይታወሳል። ከዚህም አለፋልና ለምናደርገው መንፈሳዊ ውጊያ የሚያስፈልጉንን መንፈሳዊ መሳሪያዎችን መዘርዘራችንን እንዲሁም ደግሞ መጠቃቀሳችንን ታስታውሳላችሁ። ለምሳሌ ያክል የመጀመሪያው መንፈሳዊ መሳሪያችን ጠላታችንን የምንዋጋበት የእግዚአብሔር ቃል ነው። ሁለተኛው ደግሞ መንፈስ ቅዱስ ነው። ሶስተኛው መሳሪያችን ደግሞ ጸሎት ነው ብለን ዝግጅታችንን መደምደማችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁ ገለጥ ገለጥ አድርጋችሁ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5ን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5ን አውጡ። እንዲህ ይላል፣ የሰውንም ሐሳብ በእግዚአብሔር ምውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አይምሮን ሁሉን ማርካለን ይላል ሐዋርያው። በመንፈሳዊ ውጊያ አሸናፊዎች እኛ ነን። ይሁን እንጂ የምንዋጋው በርሱ ጉልበት ስለሆነ ክብሩ ሁሉ ለእግዚአብሔር ሊሆን ይገባል። ይህንን መሳት የለብንም። ምን ጊዜም ቢሆን በመንፈሳዊ ውጊያ ዱላ ማንሳት አስፈልግም። ጡንቻችንን አጠንክረን ወደ ጠላት ወይም ደግሞ ወደሚገጥመን መከራ መሮጥ የለብንም። እግዚአብሔር ስለኛ ይዋጋል። እኔ አንድ ጊዜ ወዳጆቼ በአንድ ቤተ ክርስቲያን አጋንንት የተጠናወታትን ሴት ካህኑ ሊያስወጣ እጆቹን ሰብስቦ ቡጢ እንደገጠመት እዚህ ይለኛል። ይሄኔ ሳቅሳት ትሉ አትቀሩም። እውነቴን ነው ምላችሁ። ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን። በእኛ የውቀትን ሽታ በየቦታው ለሚገልጥ አምላክ ምስጋና ይሁን። እርግጥ ነው ሰዎችን ሁሉ ወደ ክርስቶስ ማምጣት አንችል ይሆናል። ይሁን እንጂ የእግዚአብሔርን ቃል ማዳረስ ግን እንችላለን። ቀጥለን ያለውን ቁጥር ደግሞ እንመልከት። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። በፊታችሁ ያለውን ተመልከቱ። ማንም የክርስቶስ መሆኑን ተረድቶ ቢሆን ይህን እንደገና በራሱ ይቁጠረው። እርሱ የክርስቶስ እንደሆነ እኛ ደግሞ እንዲሁ ነን ይላል ሐዋርያው። የጳውሎስ አነጋገር ደስ አይላችሁምን? ለዛ የተሞላበት መንፈሳዊ ቅባትንም የተላበሰ ነው። ጳውሎስ ለተቃዋሚዎች ምላሽ ሲሰጥ እንደ ማንኛውም ሰው ሁሉ እኛም የክርስቶስ ነን ይላል። እስቲ በመቀጠል ደግሞ ቁጥር 8ን እናንብብ። ጌታ እናንተን ለማነጽ እንጂ እናንተን ለማፍረስ ያይደለ በሰጠው በስልጣናችን ከፊት ይልቅ ብመካ እንኳ አላፍርም ይላል። አድማጮቼ ጳውሎስ የሐዋርያነት ስልጣን አለው። ይሁን እንጂ ይህን ስልጣኑን የሚጠቀምበት እነርሱን ለመጫን ሳይሆን እነርሱን ለማነጽና በእምነት ለመገንባት ነው። እስቲ አለፍ ብለን እኛና ስርን እንመልከት። በመልእክቶቼ የማስደነግጣችሁ አይምሰላችሁ። መልእክቶቹስ ከባድና ኃይለኛ ናቸው። ሰውነቱ ግን ሲታይ ደካማ ነው፣ ንግግሩም የተናቀ ነው ይላሉና ይላል ጳውሎስ። በውጫዊ አቋሙ የሰዎችን ስሜት የሚማርክ አይነት ሰው አልነበረም። ወንጌልን የሚሰብከውም በስጋዊ ብርታቱ፣ በንግግሩ ችሎታው ወይም በሚማርክ ስብዕናው በመታመን አልነበረም። እንደ ጥንቱ ዘመን ሳምሶን የጳውሎስም ኃይል በራሱ ጉልበት ሳይሆን ከመንፈስ ቅዱስ ብርታት የተነሳ ነበር። ልብ በሉ፣ እንደ ጥንቱ ዘመን ሳምሶን የጳውሎስም ኃይል በራሱ ጉልበት ሳይሆን ከመንፈስ ቅዱስ ብርታት የተነሳ ነበር። ቁጥር 11 እና 12ን ተመልከቱ። እንዲሁ የሚል ይህን ይቁጠሩ፣ በሩቅ ሳለን በመልእክታችን በኩል በቃል እንዳለን በፊቱ ደግሞ ሳለን በሥራ እንዲሁ ነን። ራሳቸውን ከሚያመሰግኑ ከአንዳንዶች ጋር ራሳችንን ልንቆጥር ወይም ራሳችንን ልናስተያይ አንደፍርምና፣ ነገር ግን እነርሱ ራሳቸውን ከራሳቸው ጋር ሲያስተያዩ አያስተውሉምና ይላል። ብዙዎች ራሳቸውን የሚያወዳድሩት ከራሳቸው ጋር ነው። ሁሉንም የጨረሱና ከፍተኛ የእድገት ደረጃ ላይ ያሉ ወይም የደረሱ የሚመስላቸውም በዚህ ምክንያት ነው። ይሁን እንጂ ወዳጆቼ መለኪያችን እንደዚህ አይነት መለኪያ ሊሆን አይገባም። ራሳችንን ከራሳችን ወይም ከቢጤዎቻችን ጋር ብናወዳድር የት ቦታ እንዳለን በትክክል ልናውቅ አንችልም። ስህተታችንን ሊያሳዩን ከሚችሉ ከኛ ከተሻሉ ክርስቲያኖች ጋር መሆን አለብን። እስቲ ቀጥለን ያለውን ቁጥር ደግሞ እንመልከት። እኛ ግን እግዚአብሔር እንደ ወሰነልን እስከናንተ እንኳን እንደሚደርስ እንደ ክፍላችን ልክ እንጂ ያለ ልክ አንመካም ይላል። ቁጥር 13ን ልብ ይሏል። የቆሮንቶስ ቤተ ክርስቲያን ቅሬታ ጳውሎስ ወደ እነርሱ አለመምጣቱ ነበር። ልብ በሉ፣ የቆሮንቶስ ቤተ ክርስቲያን ቅሬታ ወይም ደግሞ ስሞታ ጳውሎስ ወደ እነርሱ አለመምጣቱ ነበር። ከሌሎች ጋር የሚያሳልፈው ጊዜ ቢኖረውም ከእነርሱ ጋር የሚያሳልፈው ጊዜ ስለሌለው ቅር ተሰኝተዋል። ከእነርሱ ጋር የሚያሳልፉት ጊዜ ስለሌላቸው በመጋቢዎቻቸውና በአገልጋዮቻቸው ላይ ብዙ ወገኖች ያማርራሉ። ወዳጆቼ በዚህ ሁኔታ ጊዜያቸውን የሚያባክኑ ወገኖች የሌላውን ሰው ሳይሆን የእግዚአብሔርን ጊዜ እያባከኑ ነው። በእውነት መረዳት ካለባቸው ሰዎች ጋር ነው ጊዜያቸውን ማሳለፍ ያለባቸው። ከዚህም በላይ ደግሞ ጊዜውን በእግዚአብሔር ቃል ነው ማሳለፍ ያለበት፣ አንድ አገልጋይ ማለቴ ነው። እስቲ አለፍ ብለን ከቁጥር 14 እስከ 16 ያለውን ደግሞ እንመልከት። ወደ እናንተ እንደማንደርስ አድርገን ከመጠን አናልፍምና የክርስቶስን ወንጌል በመስበክ እስከናንተ እንኳን ደርሰናልና በሌሎችም ድካም ያለ ልክ አንመካም። ነገር ግን እምነታችሁ ሲያድግ ከናንተ ወዲያ ባለው አገር እስክንሰብክ ሥራችንን እየጨመርን በክፍላችን በእናንተ ዘንድ እንድንከብር ተስፋ እናደርጋለን። በሌላው ክፍል ስለ ተዘጋጀው ነገር አንመካም ይላቸዋል። በመጀመሪያ ወደ እነርሱ ሲመጣ የሆነውን ጳውሎስ እንዲያስታውሱ ይነግራቸዋል። ወንጌልን ወደ እነርሱ ለማምጣት ጳውሎስ የመጀመሪያው ሰው ነበር። ወደ እነርሱ መጥቶ የማኅበረ ምእመናኑ መጋቢ ለመሆን ፍላጎት እንደሌለውም ይነግራቸዋል። ምክንያቱም እርሱ የተጠራው የወንጌል መልእክተኛ ማለትም ከስፍራ ወደ ስፍራ የሚዘዋወር አገልጋይ ለመሆን ነበር። ከዚህም በላይ ደግሞ ሌላው በጣለው መሠረት ላይ መስራትን አይፈልግም ነበር። ወዳጆቼ እኔና እናንተ ኢየሱስ ክርስቶስን መምረጣችን እድለኞች መሆናችንም አይደለ? እስቲ ሰናይት እንዲህ ያለች ብዘምርልንስ? ክርስቶስ እኮ ወዳጆቼ ለኔና ለናንተ ማምላክ ሆኗል። መንፈስ ቅዱስ እኔና እናንተን ይመራላል። ስለዚህ እድለኞች አይደለምንምን? እግዚአብሔር ይክበር ይመስገን። ሰናይት በዚህ ዝማሬ ስላገለገለችን እግዚአብሔር አብዝቶ ይባርካት። አሁን ደሞ ወደ ትምርታችን መለስ እንላለን። ቁጥር 17 እና 18ን ተመልከቱ። የሚመካ ግን በጌታ ይመካ፣ እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን እርሱ ተፈትኖ የሚወጣ አይደለም ይላል። በርሱ ለመመስገን ወይም ለመነቀፍ ሁላችንም በእግዚአብሔር ፊት እንቆማለን። አንድ ቀን ማለት ነው ቀኑ ሲደርስ። ይህ ማስጠንቀቂያ ሊሆነን የሚችል ጉዳይ ነው ወዳጆቼ። ያንድ ሰው ጥሪ ምን እንደሆነ እርግጠኛ እስካልሆነን ድረስ በማንም ላይ መፍረድ የለብንም። አንዱ በየቤቱ ይሄደ ሌሎችን የማጽናናት ጥሪ ይኖራል። ሌላው ደግሞ ፑልፒት ላይ ወይም መድረክ ላይ ቆሞ ቃሉን የመስበክ ጥሪ ይኖራል። መድረክ ላይ ቆሞ የሚሰብክ ወይም የሚያስተምር ሰው መልእክቱን ለማዘጋጀት በቂ ጊዜ ያስፈልጋል። ስለዚህ እቤታችን መጥቶ ቄስ አለማየው፣ መጋቢ ታምሩ፣ ወንጌላዊ ጥላውን አልጎበኘንም በማለት አትከፉ፣ እንዲሁም ደግሞ አትዘኑ። አንዱ ደግሞ ጥሩ ሰባኪ ላይሆን ይችላል፣ ሆኖም የማደራጀት ችሎታ ሊኖረው ይችላል። በሌላ ጎኑ ማለት ነው። ያንድ ሰው ችሎታ ምን እንደሆነ ካረጋገጠን በኋላ ያንን ችሎታ እንዲያዳብር እንርዳው። ማድረግ አለበት ብለን የምናስበውን ማድረግ ስላልቻለ ብቻ አንፍረድበት። እግዚአብሔር ወዳጆቼ አድርግ ያለውን እያደረገ እንደሆነ ጳውሎስ ለቆሮንቶስ ሰዎች ይጽፍላቸዋል ይነግራቸዋልም። አገልግሎቱ የሐዋርያነት አገልግሎት ነበር፣ እያደረገ ያለውም ያንን ነበር። እኔና እናንተ ታዲያ ወዳጆቼ በጌታ ቤት በምን አይነት አገልግሎት ተሰልፈናል? ወይንስ ቆመን ወንጌላዊ ገሌ ሲያገለግል እንደዚህ ተናገረኮ በማለት አንዱን እናማለን፣ ሌላውን እናወርዳለን፣ ሌላውን እንሽራለን? ወይንስ እንዴት ነው? ሕፃናቶችንም እኮ ማገልገል እንችላለን። በእግዚአብሔር ቤት ውስጥ ደግሞ ብዙ ያገልግሎት ስፍራ አለ። እባካችሁ እግዚአብሔር በረዳን መጠን ለጌታ ደፋ ቀና እንበል። አንድ ቀን ይህ ሥጋችን ከዚህ ያልፋልና ብዙ ለዓለም የምንሮጥበት ጉዳይ አለ። ብዙ የሚያሳስበንና እንቅልፍ የሚነሳን ጉዳይ አለ። የዓለማዊ ጉዳይ ማለቴ ነው። የእግዚአብሔርንስ ቤት ጉዳይ እንደምን ችላ እንላለን?
ጌታ ወንድማችን አዳነ ነፍሴ ከባሌ ዞን ዶዶላ የጻፍክልን ደብዳቤ ደርሶናል። ውድ ወንድማችን አዳነ ነፍሴ፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ እያልን እኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። ከዚህ ቀደም ደብዳቤ ጽፈ አድራሻህን ባለማወቃችን በሬዲዮ ትክክለኛውን አድራሻ እንድትልክልን ገልጠን ነበር። በዚሁ መሰረት አድራሻህን በትክክል ስለገለጥክልን እኛም አሁን መልስ ለመመለስ አዳግተንም፣ እግዚአብሔር ባለህበት ስፍራ በሰላሙ ጠብቆ እኛንም በዚህ ታድጎን እንደገና ደግሞ በዚህች አየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗልና እግዚአብሔርን በእውነት እጅግ አድርገን እናመሰግናለን። ችሎታህንና ጥረትህን ከእግዚአብሔር ጋር ያለህንም ግንኙነትና ዝምድናውን በእውነት ከደብዳቤ ስንመለከት ደስ አለን። ለአንተም ለእኛም መውጫችን፣ በራችን፣ መደላደያችንና መኩሪያችን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። ስለዚህም ደግሞ እርሱን ታምነን አንፈራምና ደስ ይለናል። ስለ ጻፍክልን ግጥም እናመሰግናለን። እንዲህ ይነበባል። ሰውን እኩል አድርገህ ፍጹም ሳታዳላ ሁሉም እንዲያመልክህ ሆኖ ባንተ ጥላ ኀጢአትን ጠልተህ ኀጢአተኛን ስትወድ ምን አሉ ያልገባቸው ኢያሪኮ ስትወርድ ዘኪዮስ ጎምጅቶ አዳኙን ለማየት ቁመት ስላነሰው የሚያደርገው ጠፍቶት እዛፍ ላይ ሲወጣ አንተን ሊመለከት የልብ መሻቱን አውቀ ተሳክቶለት የተለመደውን ፍቅር አሳይተ ዘኪዮስ ወይ ውረድ ዛሬ ባንተ ቤት መዋል ይገባኛል ብለ ገለስክለት። ዘኪዮስ አወቀ የኋላ ታሪኩን ንስሐ ለመግባት አንተን መበደሉን። ሀብቱ ሳያጓጓው ከቶ ሳመነታ ወደ ኋላ ሳይል ልቡ ሳይሆን መንታ ካለኝ ሀብት ሁሉ እኩሌታውንም ሕዝብን በማታለል የወሰድኩትንም ጨምሬ ለመስጠት ሆኖ አራት እጥፍ ያለፈ አሰራሩን አረገና እርግፍ ብሎ ቃል ገባል አንተን መረጠና የሀብትን ከንቱነት አርቆ አወቀና የጠፋ መፈለግ ተግባርህ ነውና ይህ የአብርሃም ዘር ነው አልከው ማርከውና ይህንን ስታደርግ ሌሎች ተሳለቁ ኀጢአተኛ አድርገው በአንተ ተሳሳቁ። ዛሬም ኢየሱሴ ምሕረትህ አላለቅም አልፏችኋል ብለ ጥሪህ አላበቃም። ብዙ ዘኬዎሶች አሉ በዓለም ላይ አንተን ያላወቁ በየቦታው ሲታይ፣ ስለዚህ ጥራቸው አንተን እንዲመርጡ ከጨካኙ አውሬ ከሞት እንዲያመልጡ። ቸር አምላክ ነህና ምሕረት የበዛብህ የማትሰለቸን ሁልጊዜ ሩሩ ነህ። የማትበቀለን እንደየሥራችን በቃ ብለህ ማረን፣ ምሕረት አውርድልን። ነህና ጌታዬ ሌላ ምን እንበል? ለምትሠራ ሁሉ ምስጋናን ተቀበል። ይህንን ግጥም ወደፊትም ተመሳሳዩን እንጠብቃለን። እግዚአብሔር ደግሞ በአንተ ይህንን ጸጋ ስላሳደረ እጅግ አድርገን እግዚአብሔርን እናመሰግናለን። በርታ ቀጥል እያልን የእግዚአብሔርን ምሕረት ስለ ተለማመደችው ነፍስ እግዚአብሔርን በዚህ ዝማሬ ከፍ ከፍ እናደርጋለን። ሰላም ላንተ ይሁን። እንግዲህ በጌታ የተወደዳችሁ ወገኖቻችን ሰዓቱ ደርሶ ዛሬ ደግሞ ልንለያይ ነው። እግዚአብሔር ወዶና ፈቅዶ ለሚቀጥለው ዝግጅት ቢያደርሰን ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ጊዜ ድረስ በጸሎታችሁ አስቡን፣ ደብዳቤዎቻችሁ አይለዩን እያልን የምንሰናበታችሁ እንደ ወትሮ ሁሉ በቴክኒኩ ዛሬ የሚያገለግለን አለማየሁ ዳዊት ነው። በትምህርቱ ከእናንተ ጋር እስካሁን ድረስ የቆየሁት ወንድማችሁ እኔ አበበ ከበደ ወርቄ ነኝ። ሰላም። I'm gonna make it right. I'll make it right.